ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐምሌ 30 2016 ዓ.ም ስርጭታችን ጀመረ። ላለፉት 3 ቀናት በመንግስትና በፋኖ ታጣቂዎች መካከል ግጭት የተቀሰቀሰባት የደብረታቦር ከተማ ወደ መረጋጋት መመለሷ ተገለጸ።
ከትናንት መሻል ኦልሬዲ ባሶች ሰርቪሶችም እየገቡ ነው። ከዩኒቨርሲቲ ነው ያለሁት። ሰርቪሶች ግን ሄደው ሌክቸሮችም ምናምን ተባለ። አስፋልት አካባቢ መኪና እንቅስቃሴ አለ። ይሄዳል ይመጣል መኪና።
ዛሬ ኖርማል ነው። ወደ ነበረበት መደሷል። እንቅስቃሴ ኖርማል ነው። ትራንስፖርትም አለ። ባጃጆችም ሁሉ የባንኮችም ተጠቅሰዋል። ሰላም ነው። ትናንትና ዛሬ እንቅስቃሴ ወደ ነበረበት መደሷል።
ከከተማዋ ነዋሪዎች መካከል የተወሰኑትን ነው ቀንጭበን ያሰማናችሁ። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምናምሽታችኋል፣ እንደምንውላችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ እስከ ምሽቱ አራት ሰዓት ድረስ አብራኝ የምትቆየው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ናት። እናንተም አብራችሁን እስከ ዝግጅታችን ማብቂያ ድረስ እንድትቆዩ አስቀድመን እንጋብዛለን። ቀዳሚው አጫጭር የዓለም ዜናዎች መሰናዶ ነው። አስማማው ነው ይጠብቃችኋል።
ጤና ይስጥልን አድማጮቻችን፣ እንደምን አመሽታችኋል። የሰዓቱን ዜናዎች የማሰማችሁ አስማማው ነው ነኝ። ወደ መጀመሪያው ዜና ሳልፍ የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲም ዋልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መረጡ። ምክትል ፕሬዚዳንት ሃሪስ ቲም ዋልዝን መምረጣቸውን ዛሬ ማክሰኞ ይፋ ያደረጉት በፔንሲልቫኒያ ግዛት ፊላደልፊያ ከተማ ነው። ደረጀ ደስታ በዚህ ጉዳይ ዝርዝሩን ይዟል።
የዲሞክራቲክ ፓርቲ የ2024 ፕሬዝደንታዊ እጩ የሆኑት የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲም ዋልዝን እጩ ምክትል ፕሬዝደንታቸው እንዲሆኑ መርጠዋቸዋል። ምክትል ፕሬዝደንት ሃሪስ ቲም ዋልዝን መምረጣቸውን ዛሬ ማክሰኞ ይፋ ያደረጉት በፔንሲልቬኒያው ግዛት ፊላዴልፊያ ከተማ ከሚካሄደው የዲሞክራቲክ ፓርቲ እጩ ተፎካካሪዎች የምርጫ ዘመቻ አስቀድሞ ነው። ሃሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት ቃል የሚኒሶታ አገረ ገዢ ቲም ዋልዝ በምክትል ፕሬዝደንታዊ እጩነት አብረውኝ በፕሬዝደንታዊ ምርጫ ዘመቻው እንዲወዳደሩ መወሰኔን ሳስታውቅ በደስታ ነው ብለዋል። ሃሪስ አስከትለውም ቲም ለሚኒሶታ ቤተሰቦች በመስራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለው ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዚደንት ጽህፈት ቤት ይህንኑ በመርህ ላይ የተመሰረተ አመራር ይዘው እንዲመጡ አውቃለሁ ብለዋል። ተራማጅ የሆኑት የ60 ዓመቱ ዋልዝ ከሚኒሶታ ገዢነታቸው አስቀድሞ የምክር ቤት አባል፣ የዩናይትድ ስቴትስ ጦር ብሔራዊ ጥበቃ የቀድሞ አባልና መምህር ሆነው አገልግለዋል። ዶናልድ ትራምፕ ጄዲ ቫንስን እጩ ምክትል ፕሬዚዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል።
የናይጄሪያ ፖሊሶች የሩሲያን ባንዲራዎች ያነገቡ ከ90 የሚበልጡ ተቃዋሚ ሰልፈኞችን ማሰራቸውን ዛሬ አስታውቀዋል። እጅግ ከባድ የኢኮኖሚ ቀውስ ላይ በምትገኘው ናይጄሪያ ባሳለፍነው ሳምንት በሺዎች የተቆጠሩ ሰዎች ሰልፍ ወጥተው በመንግስቱ ፖሊሲዎችና በኑሮ ውድነት ላይ ተቃውሟቸውን አሰምተዋል። በአብዛኞቹ የአገሪቱ አካባቢዎች ከጸጥታ ኃይሎች ጋር የተደረገውን ግጭት ተከትሎም እንቅስቃሴው በረድ ያለ ቢሆንም ካዱናና ካኖን ጨምሮ በሰሜን ናይጄሪያ ግዛቶች ውስጥ ግን በመቶዎች የሚቆጠሩ ሰዎች ትላንት ሰኞ የተቃውሞ ሰልፍ አድርገዋል። አንዳንዶቹ ሰልፈኞች የሩሲያን ባንዲራ አንግበው በፈረንሳይ የዜና ወኪል ዘጋቢና በሌሎች የዓይን እማኞች የታዩ ሲሆን የሩሲያ ኤምባሲ ግን በድረገጹ ባወጣው መግለጫ በጉዳዩ ላይ እጃችን የለበትም ብሏል። ሰሜን ናይጄሪያ ከሳህል ግዛቶች አጎራባቶቿ ጋር ጠንካራ የባህል የሃይማኖትና የማህበራዊ እንዲሁም የኢኮኖሚያዊ ትስስር አላት። በተከታታይ መፈንቅለ መንግስት በተካሄዱባቸው የናይጄሪያ ጎረቤቶች ሀገራት ያሉት ወታደራዊ መሪዎች በምዕራባውያን የሀገሮቻቸው አጋሮች ላይ ፊታቸውን በማዞራቸው ከሩሲያ ጋር ሽርክናቸውን በማጠናከር ላይ ይገኛሉ። በናይጄሪያ የተቃውሞ ሰልፍ በተጀመረበት ባለፈው ሐሙስ የጸጥታ ኃይሎች ቢያንስ 13 ሰዎችን እንደገደሉ ለሰብአዊ መብት ተሟጋቾች አምኒስቲ ኢንተርናሽናል አመላክቷል። 7 ሰዎች ሙተዋል ያለው ፖሊስ በበኩሉ በግድያው የለንበትም ሲልም አስተባብሏል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእስራኤል ኃይሎች ዛሬ ማክሰኞ ደቡባዊ ሊባኖስ ውስጥ የአየር ጥቃት አድርሰው 4 ሰዎች መግደሏን የሊባኖስ የጤና ባለሥልጣናት ተናግረዋል። የእስራኤል ጦር ኃይል ናባቲ የተባለው አካባቢ ላይ ያደረሰው ጥቃት የሂዝቦላ ታጣቂዎችን ኢላማ ያደረገ መሆኑን የተናገረ ሲሆን፣ ሂዝቦላ በበኩሉ እስራኤል ላይ ያነጣጠረ የድሮን ጥቃት አድርሰናል ሲል አስታውቋል። ጋዛ ሰርጥ ላይ በእስራኤልና በሐማስ መካከል የሚካሄደውን ጦርነት ተከትሎ በሁለቱ ወገኖች መካከል ድንበር ተሻጋሪ ግጭቶች እየተባባሱ ሲሄድ ሲሆን፣ ዓለም አቀፉ ማኅበረሰብም በአካባቢው እንዳይስፋፋ ለመከላከል ጥረት እያደረገ ይገኛል። ባለፈው ሳምንት እስራኤል ቤይሩት ውስጥ የሂዝቦላ ታጣቂዎች አዛዡን መግደሏንና የሐማስ የፖለቲካ መሪ ቴህራንን መገደላቸውን ተከትሎ ስጋቱ እየተባባሰ ሄዷል። ኢራንና ሐማስ እስራኤልን የሐማሱን መሪ በመግደል ወንጅሏታል። ይህ በእንዲህ እንዳለ ደቡብ ኮሪያ ዜጎቿ በአስቸኳይ ከሊባኖስና ከእስራኤል እንዲወጡ የጉዞ ማስጠንቀቂያ ካወጡ አገሮች ጋር ዛሬ ተቀላቅላለች። ዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተንና የእስራኤል የመከላከያ ሚኒስትር ዮአብ ጋላንት ትላንት ሰኞ ያለውን ሁኔታ በተመለከተ የተነጋገሩ ሲሆን፣ ኦስተን ዩናይትድ ስቴትስ ከኢራንና ሂዝቦላ ከመሳሰሉ ተባባሪዎቿ ጥቃት ለተጋረጠባት ለእስራኤል ጸጥታ ያላትን የማያወላውል አቋም ቁርጠኛ ድጋፍ እንዳረጋገጡላቸው ከፔንታጎን የወጣው መግለጫ አመልክቷል። ትላንት ሰኞ የኢራን ተባባሪ ታጣቂ ቡድን ምዕራባዊ ኢራቅ ውስጥ በዩናይትድ ስቴትስ ኃይሎች ላይ ያደረሰውን ጥቃት ኢራን የአካባቢውን ጸጥታ በአደገኛ ደረጃ ለማደፍረስ መነሳቷን የሚያሳይ እንደሆነ ሚኒስትሮች እንደተስማሙበት የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ አመልክተዋል። በጥቃቱ በርካታ የዩናይትድ ስቴትስ ወታደራዊ አባላት መቁሰላቸውን አንድ የዩናይትድ ስቴትስ የመከላከያ ሚኒስትር ባለሥልጣን ለቪኦኤ ገልጸዋል። የባንግላዴሽ ተቃዋሚዎች የኖቤል ሰላም ተሸላሚ መሐመድ ዩኑስ ሀገሪቱ እንዲመሩ እንደሚፈልጉ ተናገሩ። ለበርካታ ዓመታት የባንግላዴሽ ጠቅላይ ሚኒስትር የነበሩት ሼክ ሐሲናን ከስልጣን ያስወገደ የተማሪዎች ተቃውሞ አደራጆች የኖቤል ሰላም ተሸላሚው መሐመድ ዩኑስ የሀገሪቱ የሽግግር መሪ እንዲሆኑ እንደሚፈልጉ አስታውቀዋል። ሼክ ሐሲናን ትላንት ሰኞ ስልጣናቸውን የለቀቁ ሲሆን፣ የሀገሪቱ ፕሬዚዳንትና የጦር ኃይሎች አዛዥ በአፋጣኝ ጊዜያዊ መንግስት እንደሚቋቋም ተናግረዋል። የተማሪዎቹ ተቃውሞ አደራጅ ናሂድ እስላም ዛሬ ማክሰኞ በማህበራዊ መገናኛ ባወጣው ጽሁፍ የተቃውሞ መሪዎች የኑስን አነጋግሯቸዋል፣ አመራሩን ለመረከም ዝግጁ መሆናቸውን ገልጸውልናል ብሏል። በመጨረሻም ሀሪኬን ዴቢ በደቡብ ምስራቃዊ የአሜሪካ ግዛቶች ከባድ አደጋ ጋርጿል። በደቡብ ምስራቃዊ የአሜሪካ ግዛቶች ለህይወት አስጊ ሁኔታ በፈጠረው ከባድ ዝናባማ ማዕበል ወይም ሀሪኬን ዴቢ ምክንያት ፍሎሪዳ፣ ጆርጂያና ደቡብ ካሮላይ አስቸኳይ ጊዜ ታውጇል። ዴቪ ሰሜናዊ ፍሎሪዳ ውስጥ ትላንት ሰኞ ጋብ ቢልም አደገኛነቱ እየቀጠለ ሲሆን ቢያንስ 4 ሰዎች እንደተገደሉም ተዘግቧል። ብሔራዊ የሀሪኬን ክትትል ማዕከል ትላንት ሰኞ ከቀትር በኋላ ባወጣው ማስጠንቀቂያ ነዋሪዎች ራሳቸውና ንብረታቸውን ከፍተው እያየለ ከሚሄደው ጎርፍ እንዲጠብቁ አሳስቧል። የፍሎሪዳ አገረ ገዥ ሮን ዶ ሳንተስ 3000 የብሔራዊ ጦር ተጠባባቂ ኃይሎችን ለእርዳታ ስራ አንቀሳቅሰዋል። የአየር ሁኔታ ትንበያ ባለሙያዎች ከባድ ዝናባማ ማዕበል ፍሎሪዳና ሌሎችም የደቡብ ምስራቅ ዩናይትድ ስቴትስ ግዛቶች ላይ እጅግ አውዳሚ ጎርፍ እንደሚያስከትልም አስጠንቅቀዋል። አድማጮቻችን፣ ከዓለም የተሰባሰቡ የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ፕሮግራሞች ወደ ሀብታሙ ልመልሳችሁ።
አስማማው አየነውን ለቀደሙት ዜናዎች አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የማክሰኞ ስርጭታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ባለፉት 3 ቀናት በመንግስትና በፋኖ ታጣቂዎች መካከል ግጭት ተቀስቅሶባት የነበረችው የደቡብ ጎንደር ዞን ዋና ከተማ ደብረታቦር ዛሬ ወደ አንጻራዊ መረጋጋት መመለሷን ነዋሪዎችና የአካባቢው አስተዳደር ገልጿል። በግጭቱ ተዘግተው የቆዩ የንግድ ተቋማትና የመንግስት መስሪያ ቤቶችም መከፈታቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማዋ ግጭት እንደነበረ ትናንት ሰኞ በፌስቡክ የማኅበራዊ ትስስር ገጹ በወጣው መግለጫ ያረጋግጠው የደብረ ታቦር ከተማ አስተዳደር በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ ሰላማዊ መንገድ እንዲመለሱ ጥሪ አቅርበዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ይዛለች።
በአማራ ክልል በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል ተቀስቅሶ እንደነበር በተገለጸው ግጭት ምክንያት ዝግ ሆነው የቆዩ የመንግስት መስሪያ ቤቶችና የንግድ ተቋማት ዛሬ ማክሰኞ ወደ ስራ መመለሳቸውን ለደህንነታቸው በመስጋት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ነዋሪ ለአሜሪካ ድምጽ አረጋግጠዋል።
ከትናንት ላይ ሻላል ኦልሬዲ ባሶች ሰርቪሶችም እየገቡ ነው። ዩኒቨርሲቲ ነው ያለሁት። ሰርቪሶች ግን ሄደው ሌክቸሮችም ምናምን ተባለ። አስፋልት አካባቢ መኪና እንቅስቃሴ አለ፣ ይሄዳል ይመጣል መኪና። ትናንትና ከሰዓት አካባቢ 11 ሰዓት ወይ 10 ሰዓት አካባቢ ተኩስ ነው። አሁን ላይ ተኩስ የለም፣ መኪና ይሄዳል ይታየኛል።
በተመሳሳይ ምክንያት ስማቸውን እንዳንጠቅስ የጠየቁን ሌላ ግለሰብም የዞኑ ዋና ከተማ የሆነችው ደብረ ታቦር ባለፉት 3 ቀናት ነበራት ያሉትን ድባብ እንዲህ ገልጸውታል።
የደብረ ታቦር ከተማ ያው ሰላማዊ እንቅስቃሴ ተጀምሯል። እኔ ነጋዴ ነው። ቅዳሜና እሁድ ዝግ ነበረ። ያው ትላንትና ተወሰኑ ሱቆች ተከፍተዋል። ዛሬ ደግሞ ሙሉ በሙሉ ተጀምሯል። ቅዳሜ ጠዋት ላይ አካባቢ 1:30 አካባቢ ላይ በዚህ በደብረ ታቦር ከተማ አቦ የሚባል አካባቢ ላይ ነው የባንድ ታጣቂዎች የገቡት። 4 ሰዓት ለ5 ሰዓት ያህል ቆይቷል። ከባድ መሳሪያም ነበረ። እነሱም ገብተው ፖሊስ ጣቢያም ያለ አቃጥለዋል። ያለው ነገር ዛሬ ኖርማል ነው። ወደ ነበረበት መጥቷል። እንቅስቃሴ ኖርማል ነው። ትራንስፖርትም አለ። ባጃጆችም ሁሉ የባንኮችም ተጠቅተዋል። ሰላም ነው። ትላንትናና ዛሬ እንቅስቃሴ ወደ ነበረበት መልሷል።
በጉዳዩ ላይ ለማነጋገር የደወልንላቸው የደብረ ታቦር ከተማ ከንቲባ አቶ ደሴ መኮንን ስልኩን አንስተው ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የደብረ ታቦር ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት ትናንት ሰኞ በፌስቡክ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ በከተማዋ ውስጥና በዙሪያው ሰሞኑን ግጭት ተቀስቅሶ እንደነበር አረጋግጦ አሁን ወደ ቀደመ ሰላሟ መመለሱን አመልክቷል። የከተማ አስተዳደሩ አያይዞም በተሳሳተ መንገድ ለተሰለፉ ሲል የጠራቸው አካላት ወደ ሰላማዊ መንገድ እንዲመጡም በመግለጫው ጥሪ አቅርቧል። ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል በማለት ስሙን እንዳንጠቅስ የጠየቀን የደብረ ታቦር ከተማ ነዋሪ ባለፈው ሳምንት ቅዳሜ በተቀሰቀሰው ግጭት ሲቪል ሰዎች መጎዳታቸውን ለአሜሪካ ድምጽ ተናግሯል።
ያው በንጹሃን ላይም ጉዳት ደርሷል። ወደ 5 ሰዎች ተጎድቷል። ንጹሃን ሰዎች በሞት ደረጃ ያው በዛው አካባቢ የምናውቃቸው ናቸው። ዙሮ ዙሮ ያው በስም መጥቀስ ባልችልም አሁን የተኩስ ልውውጥ ነበረ። በዛ በተኩስ ልውውጥ መካከል ያው ብዙ ጊዜ ጉዳት የሚያደርሱ በንጹሃን ላይ ነው የሚደርሰው።
በከተማው በነበረው ግጭት ባልታወቁ ሰዎች ላይ ደረሰ የተባለውን የጉዳት መጠን ለማወቅ ለደብረ ታቦር ስፔሻላይዝድ ሆስፒታል ስራ አስኪያጅ አቶ ደንበሩ ባይለየኝና በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ስራ አስኪያጅ አቶ አለባቸው ብርሃኑ የእጅ ስልክ ላይ ብንደውልም ባለመነሳቱ ምላሻቸውን ማካተት አልቻልንም። በመንግስትና በፋኖ ቡድን ታጣቂዎች መካከል የተቀሰቀሰው ግጭት 1 ዓመት ባስቆጠረበት በአማራ ክልል ላይ ለ10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በደቡብ ጎንደር ዞን ዋና ከተማ ውጊያ ሲካሄድ የአሁኑ የመጀመሪያው ነው። ለአሜሪካ ድምጽ አስቴር ምስጋ ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ትናንት ሰኞ 11 ሰዎች በመሬት መንሸራተት አደጋ ከሞቱባት የወላይታ ዞን ካው ኮይሻ ወረዳ ጤጳ ቀበሌ ተጨማሪ ጉዳትን ለመከላከል 53 አባወራዎች ከቀያቸው እንዲወጡ መደረጉን የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት አስታውቋል። ከአደጋው ክስተት 3 ቀናት በፊት መሬቱ ተሰንጥቆ እንደነበር ያወሱት የተጎጂ ቤተሰቦችና ነዋሪዎች ከቀያቸው ተፈናቅለው በትምህርት ቤት ውስጥ መጠለላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል።
በደቡብ ኢትዮጵያ ክልል ወላይታ ዞን ካው ኮይሻ ወረዳም ጤፓ ቀበሌ ትናንት ሰኞ ሐምሌ 29 ቀን 2016 ዓ.ም ማለዳም ለሰዓታት ከባድ ዝናብ መዝነቡን ተከትሎ በተከሰተው የመሬት መንሸራተት አደጋም ከሞቱት ነዋሪዎች መካከል እይታቸው እንደምትገኝበት በስልክ ለአሜሪካ ድምፅ ተናገሩት አቶ ሳሙኤል ደርሳም አደጋው ከመከሰቱ ከ3 ቀናት በፊት መሬቱ ተሰንጥቆ እንደነበር አስታውሰዋል።
መሬቱ ትንሽ ከ3 ቀን በፊት ተሰንጥቆ ነበረ። ከተሰነጠቀ መሬት ሰውየው አይቶት አይ መውጫ መግቢያ የለም፣ የሚሄድበት ቦታ የለም፣ ይቀመጣሉ ብሎ ተቀመጠ። ተቀምጦ እያለ ትናንት በኛው ጠዋት 2 ሰዓት አካባቢ ዝናብ መጣል ጀመር። ተጀምሮ ቀስ ቀስ እያለ እየዘነበ ትንሽ ከላይ ጎርፍ እየመጣ ነበረ። ጎርፍ እየመጣ እያለ ሰውየው ቁፋሮ መቆፍሪያ ይዞ ወጥቶ ጎርፍ ከላይ ወደ ሌላ ወንዝ በኩል አቋርጦ እንትን ያለ ነበር ቦታውን ሰጥቶት ነበር እዛ አልፎ ከሌላ ጋር ከላይ ተሰንጥቆ የመጣ ሊዶ ከነ ቤቱን ከነ ልጆቹን ከነ ባለቤት ከነ ራሱ ይወጣል።
አቶ ሳሙኤል እይታቸውና የሄታቸውን ባል እንዲሁም አንድ ልጃቸውን ጨምሮም የተወሰኑ ማቾችን አስክሬን አግኝተው መቅበራቸውና የተቀሩትን በመፈለግ ላይ መሆናቸውን አመልክተዋል።
በሞት ያሉት አሉ፣ የሞቱት ሬሳው አልተገኘም፣ እስካሁን እየተፈለገ እየተቆፈረ ነው።
የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ዳዊት ደሳለኝ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም እና ትላንት ሰኞ ሐምሌ 29 ቀን 2016 ዓ.ም በካዎ ኮይሻ ወረዳ ጤፓ ቀበሌም በተከሰተ የመሬት መንሸራተት አደጋ 11 ሰዎች መሞታቸውን አስታውቀዋል። በቅዳሜው አደጋ አንድ ሰው ሲሞት ሌሎች 10 ነዋሪዎች ደግሞ ትናንት ሰኞ ከማልዳው አንስቶ እስከ 5 ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ በተከሰተው ናዳ መሞታቸውን ኃላፊው አስረድተዋል።
አራት ቤት ሙሉ በሙሉ በዚህ ናዳ የጠፋበት ሁኔታ አለ። በቤት ውስጥ የተገኙ ሰዎች በወቅቱ ዝናብ ሲዘንብ ቤት ውስጥ የተጠለሉ አባላት እዛ ውስጥ ያሉት ሁሉም በቁጥር 11 የሚሆኑ ሰዎች በዚህ ናዳ ነፍሳቸውን ወይም ህይወታቸውን ያጡት።
በካዎ ኮይሻ ወረዳ ጤፓ ቀበሌም በሶስት ቀናት ውስጥ ሁለት ናዳዎች መከሰታቸው ሳያባራ ከሚጥለው ዝናብ ጋር ተዳምሮም ሌላ ናዳ ሊከሰት እንደሚችል ያመለክታል ያሉት አቶ ዳዊት ተጨማሪ ሰብአዊ ጉዳትን ለመከላከል መንግስት 53 አባወራዎችን አደጋው ከተከሰተበት ስፍራ ማውጣቱን አስታውቀዋል።
ከአደጋ በኋላ ነው ከ57ቱ አራቱ ቤት ሲጠፋ ሙሉ በሙሉ ከዛ ወጥቶ በሌላ ቦታ እኛ ባዘጋጀ ነው በትምህርት ቤት በቤተ ክርስቲያን ለእንደ አርሶ አደር ማሰልጠኛ ተቋም ብለን ያዘጋጀ ነው በጤና ሴላ ቤት ባዶ የሆኑ የመንግስት ተቋማት እና ለአደጋ ያልተጋለጡ አካባቢዎችን ለይተን ባስቀመጥ ነው የገቡ አሉ። ግን ከዛ በፊትም ነግረን የሰሙት ሰዎች ከዚህ አደጋ ተርፈዋል።
ወይዘሮ ሀዲስ ዘውዴ የተባሉ ሌላ የቀበሌው ነዋሪም እርሳቸው የሚያውቋቸው ሰባት ሰዎች ከመንደራቸው መሞታቸውን ተናግረው አደጋው አስደንጋጭ መሆኑን ገልጿል። አሁን ከመኖሪያቸው ተፈናቅለው በትምህርት ቤት ውስጥ ተጠልለው እንደሚገኙ አመልክተዋል።
ሰባት ሰው ሞተን አምስት ወጥቷል፣ ሁለት ጠፋ። አሁን ህዝባው ያው ሜዳ ላይ ናቸው። አዎ ሜዳ ህዝብ ሁሉ ያለው ህዝብ ያው አለ የምለው ተስፋ የለም። ሁኔታው በጣም ከብዷል።
የዞኑ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊው በአደጋው ሞተዋል ካሏቸው 11 ሰዎች ውስጥ የአምስት ሰዎች አስክሬን መገኘቱና የስድስት ሰዎች አስክሬን ደግሞ ገና እየተፈለገ እንደሆነ ተናግሯል።
ስድስት አስክሬን በተደራጀ ኃይል ፍለጋ ላይ እንዳለን ነው የምነግርህ።
በወላይታ ዞን በኪንዶ ኮይሻ ወረዳ ማናራ ቀበሌም በተመሳሳይ አደጋ የአንድ ሰው ህይወት ማለፉን ያስታወቁት ኃላፊው በዞኑ ለመሬት መንሸራተት አደጋ ተጋላጭ የሆኑ ወይም የአደጋው ስጋት ያጠለባቸው ሰባት ወረዳዎች መለየታቸውን ገልጿል። በመሆኑም በጥቂት ቀናት ውስጥ በወላይታ ዞን ሁለት ወረዳዎች 12 ሰዎች በመሬት መንሸራተት አደጋ መሞታቸው ታውቋል። በአደጋው የሟቾች ቁጥር ሊጨምር እንደሚችል የሚነሳውን ስጋት የተሳሳተ ያሉት የወላይታ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊው ከቤታቸው ለተፈናቀሉ ወገኖች የአስቸኳይ ጊዜም ድጋፍ ማድረግ መጀመሩን ገልጿል። በደቡባዊ የኢትዮጵያ አካባቢዎች በመቶዎች የሚቆጠሩ ሰዎች ህይወት ያለፈበትን የገዘ ጎፋ ወረዳን ጨምሮም በሲዳማ ክልል እንዲሁም በሸካ በካፋና በወላይታ ዞኖች ከአምስት አላነሱ ተከታታይ የመሬት መንሸራተት አደጋዎችም ተመዝግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር በምዕራብ ጎንደር ዞን ከመጠለያ ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ቅዳሜ በተፈጸመ ጥቃት አራት ሰዎች መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር ለአሜሪካ ድምፅ ገልጿል። በተፈጸመው ጥቃት ማዘኑን የገለጸው ተቋሙ በጥቃቱ የቆሰሉት አራት ሰዎች በጎንደር ሆስፒታል የሕክምና እርዳታ እንዲያገኙ መደረጉን አስታውቋል። ስደተኞች የሚገኙበት የመተማ ወረዳ አስተዳደር በበኩሉ ከመጠለያዎች ወጥተው በመንገድ ዳር እየኖሩ ያሉት ስደተኞች ወደ ተዘጋጀላቸው አዲስ የአፍጥጥ ካምፕ እንዲገቡ እያወያየናቸው ነው ብለዋል። ካልሆነ ግን የፌዴራሉ መንግስት እንዲያነሳቸው ሪፖርት እናደርጋለን ሲሉም አክሏል። ገብረ ሚካኤል ገብረ መድን የጉዳዩን ዝርዝር ይነግረናል።
በአማራ ክልል ምዕራብ ጎንደር ዞን ከሚገኙት የአውላላና ኮመር መጠለያዎች ወጥተው መኖሪያቸውን በመንገድ ዳር ባደረጉት የሱዳን ስደተኞች ላይ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ.ም ምሽት ላይ ታጣቂዎች ፈጸሙት በተባለ ጥቃት ሰዎች መቁሰላቸውን ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ በስልክ ገልጿል።
ከምሽቱ አንድ ሰዓት ላይ ማንነታቸው የማይታወቁ ታጣቂዎች ተኩስ ከፍተው አካባቢውን ማጥቃት ጀመሩ። በጥቃቱ ሰዎች ቆስለዋል። በማግስቱ በባጃጆች ጭነን አጠገባችን ወዳለው የገንደው ሆስፒታል ወሰድናቸው። ከዛም ለተሻለ ህክምና ወደ ጎንደር ተወስደዋል። አሁን ባስቀያሚ ሁኔታ ውስጥ ነው ያለነው።
ሌላው ሱዳናዊ ስደተኛ አደም ያጎብ በበኩሉ በቅዳሜ ለቱ ጥቃት ንብረቶቻችንንም ተዘርፈናል ብለዋል።
በጥቃቱ
ወቅት ታጣቂዎቹ ዋጋ ያወጣሉ ያሏቸውን ንብረቶቻችንን ወስደውብናል። እያንዳንዱን የመጠለያ ድንኳን እያጠቁ ያለንን ሁሉ ወስደውብናል። ለምሳሌ እኔ ንብረት ከተወሰደባቸው ስደተኞች አንዱ ነኝ። ልብሴን፣ የሞባይል ስልኬንና ቤተሰቦቼ የላኩልኝን ገንዘብ ወስደውብኛል። ቀድመው የነቁ የተወሰኑ ስደተኞች ግን የሞባይል ስልኮቻቸውንና ገንዘባቸውን በመደበቃቸው ከመዘረፍ ድነዋል። የታጣቂዎቹ አገባብ ግን ድንገተኛ ስለነበረ አብዛኛው ስደተኛ ንብረቱ ተወስዶበታል።
ስለ ጉዳዩ በአሜሪካ ድምጽ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በመህጻሩ UNHCR በኢሜይል በሰጠው ምላሽ ከመጠለያዎች ወጥተው በአውላላ መንገድ ዳር የኖሩ ባሉት ስደተኞች ላይ ታጣቂዎች ፈጸሙት ባለው ጥቃት አራት ሰዎች መቁሰላቸውን ገልጾ እነሱም ወደ ጎንደር ሆስፒታል ተወስደው የህክምና እርዳታ እንዲያገኙ መደረጉን አመልክቷል። በሁኔታው ማዘኑን የገለጸው ዓለም አቀፉ የስደተኞች ተቋም ደህንነትን ፍለጋ ከሀገራቸው ወጥተው ወደ ኢትዮጵያ በመጡት ስደተኞች ላይ እንዲህ አይነት ጥቃት መፈጸም ተቀባይነት የለውም ብለዋል። በአማራ ክልል ስደተኞችን ጨምሮ የሁሉም ንጹሃን ሰዎች ደህንነት እንዲጠበቅ ሁሉንም አካላት እጠይቃለሁ ያለው UNHCR በስደተኞቹ ላይ የተፈጸመው ጥቃት እንዲጣራና አጥፊዎችም ተጠያቂ እንዲሆኑ ጥሪ አቅርበዋል። UNHCR ከዚህ ቀደም በሰጠው መግለጫ በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ኑሯቸውን በመንገድ ዳር ያደረጉትን ሱዳናውያን ጨምሮ በአውላላና በኩመር መጠለያዎች ያሉትን ስደተኞች በሙሉ ወደዚያ እንደሚያዛውር ጠቅሶ እስካሁን በሺዎች የሚቆጠሩ ስደተኞች ወደ አዲሱ መጠለያ መግባታቸውንም አመልክተዋል። በመንገድ ዳር ያሉት የሱዳን ስደተኞችም የኢትዮጵያ መንግስትን የስደተኞች አስተዳደር ህግንና ደንብን እንዲያከብሩ ወደ አዲሱ የአፍጥጥ መጠለያ ጣቢያ በመዛወሩ ሂደትም እንዲተባበሩ ጠይቋል። እነርሱ ግን ወደ አፍጥጥ መጠለያ ለመግባት ፈቃደኞች እንዳልሆኑ ለአሜሪካ ድምጽ ተናግረዋል። ፍላጎታችን ከኢትዮጵያ መውጣት ነው ብለዋል። ስደተኞቹ የሚገኙበት የመተማ ወረዳ አስተዳዳሪ አቶ ደሳለኝ ሞገስ በበኩላቸው ለአሜሪካ ድምጽ በሰጡት ቃለ መጠይቅ ስደተኞቹን ወደ አፍጥጥ መጠለያ እንዲገቡ የማግባባት ስራው ቀጥሏል ይላሉ።
ኮሚቴ የተቋቋመ የሱዳናውያን ዜጎች ያሉት ኮሚቴዎች ስላሉ እነዛ ሰዎች ያወያዩ ነው የሰነበቱት። ትናንትና ወዲያ ወደ 25 ሱዳናውያን ተመልሰዋል ወደ ተፈቀደው ቦታ
ወደ
25 ሱዳናውያን እስከ ቤተሰብ ማለት ነው ተመልሰዋል። አሁንም እያወያየን ያለ ነው በእነሱ በኮሚቴዎች አማካኝነት እያወያየን ያለ ነው።
አቶ ደሳለኝ እየተደረገ ባለው ውይይት ስደተኞቹን ማሳመን ካልተቻለ ጉዳዩን ለፌዴራሉ መንግስት እናሳውቃለን ብለዋል።
ከውይይቱ በኋላ እነሱ አልገባም የሚሉ ከሆነ ማለት ነው እኛም የሚመለከተው የበላይ አካላችን እኛ የዞንም የክልልንም አካላት የፌዴራልም አካላት የበላይ አካሎቻችንም እነሱን ጥያቄ እናቀርብና በምናስነሳበት ዘዴ ማስነሳት ነው የሚሻለው። ይሄ የበላይ አካል ውሳኔ ይጠይቃል።
ከሁለት ሳምንት በፊት ታጣቂዎች በእነዚሁ ስደተኞች ላይ ባደረሱት ጥቃትም ቢያንስ ሁለት ሰዎች መገደላቸውንና 9 ሰዎች ደግሞ መቁሰላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በጊዜው አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ወደ ዩናይትድ ስቴትስ ወደሚመለሰን ሌላ ዘገባ ስናቀና በመካከለኛው ምስራቅ ያለው ውጥረትን ለማርገብ የአሜሪካው ፕሬዚደንት ጆ ባይደን ከብሔራዊ ደህንነት ቡድናቸው ጋር መክረዋል። በተጨማሪም ከጆርዳኑ ንጉሥ ጋር ተነጋግረዋል። በኢራንም ሆነ በእርሶ የሚደገፉ ኃይሎች ጥቃት የሚሰነዘር ከሆነ ከፍተኛ ዋጋ እንደሚከፍሉ የእስራኤል መሪ አስጠንቅቀዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንግዶ ወልድ ያቀናብሮታል።
በመካከለኛው ምስራቅና አካባቢ ውጥረት እያየለ ይገኛል። እስራኤል ከኢራን እና በሰሜን በኩል ካለው ድንበሯ በኩል ስጋት ተደቅኖባታል። ኃይሎቿ ላለፉት 10 ወራት ሐማስን ለማጥፋት ሲጥሩ ሰንብተዋል። ባለፈው ሳምንት ጸረ እስራኤል ሆኑ ሁለት ከፍተኛ መሪዎች መገደላቸውን ተከትሎ ፕሬዚደንት ባይደን የጋማውን ሁኔታ ቀዝቀዝ ለማድረግ ዋሽንግተን ላይ ሆነው በመጠር ላይ ናቸው። አሁንም ተጨባጭ ያልሆነውን የተኩስ ማቆምና የታጋቾች መለቀቅን በተመለከተ ዋይት ሃውስ ቁርጠኛ መሆኑን በሳምንቱ መጨረሻ አስታውቋል። ሆኖም ወታደራዊ ምላሽም ለመስጠት ዝግጁ መሆኑን በማስታወቅ አሜሪካ በአካባቢው የሚገኘውን ወታደራዊ ኃይሏን አጠናክራለች። የዋይት ሃውስ ብሔራዊ የደህንነት ምክር ቤት ቃል አቀባይ ጃን ከርቢ እሁድ ዕለት ከፎክስ ኒውስ ጋር ቃለ መጠይቅ አድርገው ነበር።
We still believe a ceasefire deal is the best way to bring this war to an end. It's also we believe very
important. የተኩስ ማቆም ስምምነት ጦርነቱን ለማስቆም የተሻለ አማራጭ መሆኑን አሁንም እናምናለን። ጦርነቱ ከጀመረ አንስቶ እያደረግን ያለው ነገር ቢኖር እስራኤል ራሷን ለመከላከል መቻሏን ማረጋገጥ ብቻ ሳይሆን ጦርነቱ እንዳይስፋፋም ጥረት አድርገናል።
ተንታኞች እንደሚሉት ወቅቱ ውጥረት የተሞላበት ነው። ናታሻ ሆል በሴንተር ፎር ስትራቴጂክ ስተዲስ የመካከለኛው ምስራቅ ፕሮግራም ባልደረባ ናቸው።
I think one of the reasons that this is all so scary to be honest.
እንደውነቱ ከሆነ ለማንኛውም ሰው አስፈሪ የሆነው ነገር ዩናይትድ ስቴትስ በዚህ ሁኔታ ውስጥ ምን እንደምታደርግ ግልጽ አለመሆኑ ነው።
የአሜሪካ ሙስሊም ማህበረሰብ አንቂዎች በበኩላቸው ባይደን ለእስራኤል እየሰጡ ያለውን ድጋፍ በመንቀፍ እስራኤል በጋዛ ላይ የፈጸመችውን ወረራ በተመለከተ ዋሽንግተን አንድ ጠንካራ አቋም ልትይዝ ይገባል ይላሉ። ሮበርት ማካው በአሜሪካ የእስልምና ምክር ቤት የመንግስት ግንኙነት ክፍል ኃላፊ ናቸው።
The United States possesses a wide array of diplomatic and political tools to hold Israel accountable.
United States እስራኤል ተጠያቂ ለማድረግ የዲፕሎማሲም ሆነ የፖለቲካ መሳሪያዎች አሏት። እርዳታ በማቋረጥ የመሳሪያና የፖለቲካ ድጋፍ ባለማድረግ በሁከት ላይ የተማሩ ቀኛ ክራሪ እስራኤላውያን ሰፋሪዎች ላይ ማዕቀብ በመጣል አሜሪካ ተጽዕኖ ማድረግ ትችላለች።
ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው ከኢራንም ሆነ በእርሷ ከሚታገሱ ኃይሎች ጋር በሁሉም ግንባር ለመጋፈጥ ዝግጁ እንደሆነች ተናግረዋል። ማስጠንቀቂያም አክለዋል።
كل مش רוצח את אזרחנו كل مش פוגע במדינתנו לא ינקה מאחריות
ዜጎቻችን የሚገድል ሀገራችን የሚጎዳ ማንኛውም ሰው ተጠያቂ ይደረጋል። ከፍተኛ ዋጋም ይከፍላል።
የጆርዳኑ የውጭ ጉዳይ ሚኒስትር በቅርቡ ያልተለመደ ጉብኝት በኢራን አድርገዋል። ባይደን ደግሞ ትላንት ሰኞ ከጆርዳኑ ንጉስ አብደላህ ጋራ በቀጠናው የሚታየውን ውጥረት በማርገብ ላይ መክረዋል። ተንታኛ ናታሻ ሆል እንደሚሉት እንደ ቃጣር እና ዮርዳኖስ በመሰሉ አመቻቾች በኩል ከኢራን ጋራ የሚደረገው የዲፕሎማሲ ሥራ ሂደቱን ለማሳለጥ ምናልባትም ተመራጩ መንገድ ነው።
Just speak to Iran, try to address their concerns.
ኢራንን ማነጋገር ነው። ላሏት ጥያቄዎች መልስ መስጠት ነው። በተጨማሪ ደግሞ በዚህ አስቸጋሪ ወቅት አንዳች አይነት የግንኙነት መስመር እንዲኖር ማድረግ አስፈልጊ ነው። እንደማስበው ከመንግስዮም በተለየ አሁን አስፈልጊ ነው። ምክንያቱም አሜሪካ ከኢራን ከፍተኛ ባለስልጣናት ጋር በቀጥታ ተነጋገረ።
በጋዛ 40 ሺህ የሚጠጉ ሰዎች ባለቁበት ሌባኖስ እና ኢራን በከፍተኛ ተጠንቀቅ ላይ በቆሙበት ሁኔታ ዓለም ቀጥሎ የሚሆነውን ለማየት በመጠባበቅ ላይ ነው። ባለፈው እሁድ ከቤተክርስቲያን እየወጡ ባሉበት ወቅት ኢራን ከያዘችው አቋም ታፈገፍጋለች ብለው ይጠብቃሉ በሚል ከአንዲት ሪፖርተር ለቀረበላቸው ጥያቄ ባይደን ሲመልሱ ተስፋ አደርጋለሁ ግን አላውቅም ብለዋል። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ያዳመጣችሁ አላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ይላል የስቱዲዮ ሰዓታችን እንደሚያመላክተን። እዚህኛ ያለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት ከ28 ደቂቃ ላይ ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ዘገባን አሁን ኢትዮጵያ ባለችበት ወቅት የማክሮ ኢኮኖሚ ማሻሻያ ማድረግ የተለያዩ ኢኮኖሚያዊ ቀውሶችን ያስከትላል ሲል ስጋቱን የገለጸው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ መንግስት የፖሊሲ ለውጥ ውሳኔውን እንዲሰርዝ ጠይቋል። የኢህአፓ ሊቀመንበር አቶ ዝናቡ አበራ ምርታማነትን ጎድቷል ያሏቸው የሰላም እጦትና ህገ መንግስቱን የማሻሻል ሁኔታዎች ቅድሚያ ሊሰጣቸው ይገባ ነበር ብለዋል። የማክሮ ኢኮኖሚ ማሻሻያ የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ለውጤታማነቱ ሰላም የግድ አስፈላጊ እንደሆነና ለዚህም ጥረት እየተደረገ እንደሚገኝ መናገራቸው ይታወሳል። በተያያዘ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ ኢትዮጵያ አየር መንገድ የአውሮፕላን ትኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች አየር መንገዱ ምላሽ ሰጥቷል። በእነዚህ ጉዳዮች ላይ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተለው ያስደምጠናል።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ማክሰኞ ሐምሌ 30 ቀን 2016 ዓ.ም በሰጠው መግለጫ ኢትዮጵያ ያለችበት ወቅታዊ ሁኔታ ገበያ መር የውጭ ምንዛሬን ያካተተ የማክሮ ኢኮኖሚ ማሻሻያ ለማድረግ የሚፈቅድ አይደለም ሲል እርምጃው የተለያዩ ኢኮኖሚያዊ ቀውሶችን ሊያስከትል እንደሚችል ስጋቱን ገልጿል። የፓርቲው ሊቀመንበር አቶ ዝናቡ አበራ የኢትዮጵያን የማምረት አቅም ገድበዋል ያሏቸው ህገ መንግስቱና የሰላም ሁኔታ በቅድሚያ መሻሻል ያለባቸው ጉዳዮች እንደሆኑ በመግለጫው ወቅት ተናግረዋል።
መሬት ከገበያ ውጪ ከሆነ፣ የሰው ኃይል ከቦታ ወደ ቦታ የማይንቀሳቀስ ከሆነ፣ ሌበር ሞቢሊቲን ካገድ ነው፣ ወረት ካፒታል የማይንቀሳቀስ ከሆነ ስራ ፈጣሪ ምንድን ነው የሚያደርገው? እንዴት ነው ስራ ሊፈጥር የሚችለው? ይህንን እውነት የመነጋገር ጊዜው ዛሬ ነው። ይህንን ያደረገው ምንድን ነው? የኛው የራሳችን ያወጣ ነው ህገ መንግስት። ዛሬ ምንድን ነው ደግሞ የሆነው? አማራና ኦሮሚያ ውስጥ እኮ ያለው የሰላም መጥፋት የበለጠ ምርቱንም እንዳናመርተው አግዶናል። ሰላም አንዱ ነው፣ የግብአቶች መኖር ነው። ግብአቶች ደግሞ በራሳችን ባወጣ ነው ህገ መንግስት ከታገዱብን ከታቀቡብን፣ ጊዜው ዛሬ ነው ህገ መንግስቱን ልናሻሽል የሚገባ። ስለዚህ ይሄ አሁን ጦርነት ላይ እንዴት ነው የሚመጣ? ኢንቨስተር ቱሪስት እንዴት ነው የሚመጣለን? እገታ ወረርሽኝ በሆነበት። ስለዚህ እነዚህን ሁሉ ማነቆዎች አብረን ካልፈታናቸው የዚህን የዋጋ ግሽበትን ብቻ እያነሳን ስለ ዲቫሉሽን ብቻ እያወራን መዝለቅ ለኢትዮጵያ ኢኮኖሚም አይሰራም ነው።
በኢትዮጵያ ሰላም እንዲሰፍን አበዳሪ አካላት ኃላፊነታቸውን መወጣት አለባቸው የሚሉት ደግሞ የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ናቸው።
ለአበዳሪዎችም የሚጠቅም አይደለም ይሄ ሁኔታ። ኢትዮጵያ የ120 ሚሊዮን ከዛም በላይ ህዝብ ሀገር ናት። የኢትዮጵያ ጉዳይ እንደቀላል የሚታይ አይደለም። ስለዚህ እነርሱ ስለ ኢትዮጵያ የሚያስቡ ከሆነ ያው በዶላራቸውን ለመስጠት አስገድደው ፖሊሲያቸውን እንዳስፈጸሙት ሁሉ ጫና ያስፈልጋል። በሀገሪቱ ውስጥ ያለው በኦሮሚያም በአማራ ክልልም ያለው የሰላም ጉዳይ ያለምንም ቅድመ ሁኔታ ወደ ድርድርና ችግሩን በውይይት ወደ መፍታት መንግስት እንዲመጣ ማስገደድ አለባቸው። ቢያንስ ለገንዘባቸውም ለዚህ ለ120 ሚሊዮን ህዝብ
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም ባለፈው ሳምንት ባወጣው መግለጫ ወቅቱን ያልጠበቀ ነው ያለው የማክሮ ኢኮኖሚ ማሻሻያ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል መንቀፉን መዘገባችን ይታወሳል። የማክሮ ኢኮኖሚ ማሻሻያውን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ሐምሌ 25 ቀን 2016 ዓ.ም ለአስፈጻሚና ባለድርሻ አካላት በሰጡት ማብራሪያ ለማሻሻያው ስኬታማነት ሰላምና መረጋጋት የግድ ያስፈልጋል በማለት በርካታ ወገኖች ያነሱትን ስጋት መጋራታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም በተለያዩ የአገሪቱ ክፍሎች ያሉ ግጭቶች እንዲያበቁ መንግስታቸው በአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎችና በኦሮሚያ ክልል ከሚንቀሳቀሱት የኦሮሞ ነጻነት ሰራዊት የተለያዩ ቡድኖች ጋር ምስጢራዊ ንግግር እያደረገ እንደሚገኝ ተናግረው ነበር። ሆኖም በሁለቱ ክልሎች የሚንቀሳቀሱት ታጣቂ ቡድኖች በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ቢገልጹም ከአማጽያኑ ኃይሎች በኩል ግን ንግግር እየተካሄደ ስለመሆኑ የተሰጠ ማረጋገጫ የለም። በዚህ ጉዳይ ላይ ከመንግስት ኮሚኒኬሽን አገልግሎት ማብራሪያ ለማግኘት ያደረግነው ጥረት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ማሻሻያ እርምጃውን ተከትሎ በቀጣዮቹ ጥቂት ዓመታት በልዩ ልዩ መልኮች ፈሰስ የሚደረግ ከ27 ቢሊዮን ዶላር በላይ ከዓለም የገንዘብ ተቋማትና ከተለያዩ ምንጮች መገኘቱን አስታውቀዋል። ኢህአፓ ይህ ገንዘብ ቁም ነገር ላይ ይውላል ብሎ እንደማያምን የተናገሩት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት መንግስት የፖሊሲ ማሻሻያ ውሳኔውን እንዲሰርዝ ጠይቀዋል።
ህዝባችን አይደለም አሁን ይሄ ተጨምሮበት ከዚህ በፊትም መብላት መጠጣት ብርቅ እየሆነበት ያለ የከተማ ውስጥ ረሃብ በግልጽ የገባበት ሁኔታ እንዳለ ሁላችንም እናውቀዋለን። ይሄ ነገር እንደ ቀላል ያየው የብልጽግና መንግስት ምናልባትም እርሱ በሚያገኘው ዶላር በብድር ቤተ መንግስት ሊሰራበት ይሁን ለምን በግልጽ ያስቀመጠው ነገር የለም። ቁም ነገር ላይ ይውላል ብለንም አንገምትም። ካለፉት ልምምዶቻችን። ስለዚህ ቆም ብሎ እንዲያስብ ነው የግልጽግና መንግስት ዳግም ይሄንን የወሰነውን ውሳኔ እንዲያጤነውና እንዲሰርዘውም ጭምር ነው ያፓ የሚጠይቀው።
ሪፎርሙ ቀጣይነት ያለው እድገት ለማረጋጋት የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የሽግግር ወቅት ተጽዕኖውን ለመቀነስ ስለሚወሰዱ እርምጃዎችም መግለጻቸው ይታወቃል። ዶክተር ኢዮብ ተካልኝ ደግሞ መንግስት ማሻሻያውን ተከትሎ የሚያገኘውን ገንዘብ የኢኮኖሚ ሽግግሩን ለማሳካት በሚረዱ ወሳኝ የኢኮኖሚ ዘርፎች ላይና የዋጋ ንረትን ለማረጋጋት የሚያስችሉ ተግባራት ላይ ያውለዋል ማለታቸውን ትናንት መዘገባችን ይታወሳል። በተያያዘ የውጭ ምንዛሬ ተመን ስርዓቱ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸው የቀጠለ ቢሆንም በዛሬው ዕለት ከትናንቱ ብዙም ለውጥ አላሳዩም። አንዳንድ ባንኮች የአንድ ዶላርን የመግዣ ዋጋ በጥቂት ሳንቲሞች የጨመሩ ሲሆን በአብዛኛው ባንኮች የአንድ ዶላር መግዣ ዋጋ ከ100 ብር በላይ ተተምኖ ውሏል። ገበያ መሩ የውጭ ምንዛሬ ተመን በአጭር ጊዜ ውስጥ ባልተረጋጋ መልኩ ይቀጥላል የሚሉት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ለዚህም ምክንያቱን ያስረዳሉ።
ማክሮ ኢኮኖሚክ ሪፎርሙ በተለይ ከካረንሲው ጋር ተያይዞ የተካሄደው በአጭር ጊዜ የሚፈጥረው ጫናው ትልቅ ነው ብዬ አስባለሁ። በተለይ ይሄ አለመረጋጋቱ ሰዎች ስፔኩሌት እንዲያደርጉ ነው የሚያደርጉት። ለምሳሌ ብር ይዞ ከመቀመጥ ዶላርን ይዞ መቀመጥ የተሻለ ነው የሚሆነው። ሁለተኛ ሀገሪቱ ውስጥ ያለው የዶላር አቅርቦት ከድሮም ጀምሮ ከፍላጎት ጋር ስናነጻጽረው ውስን ስለሆነ አሁን ላይ ያለው ኤክስቼንጅ ሬት አሁንም ገበያ ውስጥ ያለው ለራሱ ከፍ እያለ የመሄድ እድል አለው። እርግጥ ነው እስከ መቼ ከፍላል ስንል የሆነ ፖይንት ላይ ብሬክ ኢቭን አድርጎ ሊቆም የሚችልበት ይታሰባል። ነገር ግን በአጭር ጊዜ ውስጥ ያን ብሬክ ኢቭን ይደርሳል ብዬ ግን አላስብም ማለት ነው።
ይህ በእንዲህ እንዳለ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች አየር መንገዱ ምላሽ ሰጥቷል። በዓለም አቀፍ የአየር ትራንስፖርት አሰራር የዓለም አቀፍ ጉዞ የአውሮፕላን ቲኬት ዋጋ የሚተመነው በአሜሪካ ዶላር ወይም በተመሳሳይ ገንዘቦች ነው ያለው አየር መንገዱ፣ ይሁን እንጂ መንገደኞች በየሀገሩ ቲኬት ሲገዙ በሀገሩ ገንዘብ ተመንዝሮ ሊከፍሉ እንደሚችሉና የቲኬቱ ዋጋ የሚወሰነው ቲኬቱን በሚገዙበት ቀን የሀገሩ ገንዘብ ባለው የዶላር የውጭ ምንዛሬ ተመን መሰረት ተሰልቶ እንደሆነ ገልጿል። ዓለም አቀፍ ቲኬቶች በኢትዮጵያ ውስጥ በብር ሲገዙ ጭማሬ የሚያሳየው የዶላሩ ዋጋ አሁን ገበያ ላይ ባለው የብር የውጭ ምንዛሬ መጠን ስለሚቀየር ነው ሲልም አመልክቷል። የአየር መንገዱን ምላሽ የሚጋሩት ዶክተር ዳኪቶ አለሙ ይህ አሰራር በሌሎች ድርጅቶችም ላይ ሊተገበር የሚችል ነው ይላሉ።
የኢትዮጵያ አየር መንገድ ኢንተርናሽናል ካምፓኒ ነው። ግብይቱን ብዙ የሚያካሄደው ፋንክሽናል ካረንሲውን ወስደን ካየነው ዶላር ነው። ዶላር የግብይት ካረንሲው ካደረግ ነው ኢትዮጵያ ውስጥም ላሉት ፍላይት በዶላር ነው ዋጋውን የሚያስቀምጠው ማለት ነው። ስለዚህ ሲያስከፍል በብር ሊያስከፍል ይችላል። ለምሳሌ አሜሪካ በረራንም ብትወስድ ኢትዮጵያ ውስጥ ሆነ በዶላር ነው የሚያሳየው። ያንን ወደ ብር ቀይሮ የሚነግር ማለት ነው። ሸራተን እንኳን ብትሄድ እኮ ይሄው ነው የሚሆነው። ሸራተን ከሄድክ ሻይ ጭምር እኮ ይዝ በዶላር ነው ዲኖሚኔት የሚያደርጉት ፋንክሽናል ካረንሲ የምንለው ማለት ነው። ስለዚህ $10 ካለ አንድ ሻይ $1.55 በነበረበት ጊዜ 55 ነው የሚያስከፍልን። 100 ከሆነ ደግሞ በዛው ነው የቀይሮ የሚያስከፍልን ማለት ነው። ይሄ የቢዝነስ እንትኑ ነው የሚሆነው። አሁን ወደ ድርጅቶች ስናመጣ ማለት ነው
ኢትዮጵያ ውስጥ ትኬት የሚሸጡ ሁሉም ዓለም አቀፍ አየር መንገዶች የሚጠቀሙት አሰራር ተመሳሳይ መሆኑን በማህበራዊ የትስስር ገጾቹ ያሳወቀው የኢትዮጵያ አየር መንገድ በቅርቡ ተግባራዊ የሆነውን የውጭ ምንዛሬ ማስተካከያ ተከትሎ ለሀገር ውስጥ በረራ በትኬት የብር ዋጋ ላይ እስካሁን የተደረገ ለውጥ የለም ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ከቅርብ ጊዜ ወዲህ በማህበራዊ ትስስር መድረኮች በተለይም በዩቲዩብ እና በቲክቶክ ድረገጾች ተሰርተው የሚቀርቡ የፊልምና አጫጭር ድራማ ይዘቶች ላይ ቅሬታዎች እየተሰሙ ናቸው። መድረኮቹ ሁሉም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያ ስነ ምግባርንና የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ አንዱ ምክንያት ስለመሆኑ የአሜሪካ ድምፅ በጉዳዩ ላይ ያነጋግራቸው የጥበብ ባለሙያዎች ያስረዳሉ። በእርግጥ የማህበራዊ ትስስር ገጾች ለፊልም ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹ አላለፉም። ሆኖም ሀያሲያኑ እንዲበረክቱ በማድረግም ተመልካቾች የሚያዩትን ይዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡ ያመላክታሉ። አስማማው አየነው የፊልም ባለሙያዎችን ቤዛ ኃይሉንና ሄኖክ አየለን አነጋግረው ያሰናደው ዘገባ በመቀጠል ይቀርባል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው። እና ብዙ ተመልካቾች አሉ። ለምሳሌ እኛ የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይሉሃል። እና በአጠቃላይ በደምብ ሳስበው ነው እየወረደ ነው የሚሉት። ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩም ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለ እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል እያንዳንዱ ደራሲ። ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆመው ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው።
እንቆቅልሽ፣ የሐምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዷ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እሴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት፣ ከማህበረሰቡ መቅደም፣ አርቆ ማየት፣ ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለህ። እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን፣ ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ በጣም ጥንቃቄ የሚጠይቁት ድሮም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔ የልጆች እናት ነኝ። ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተያዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አቅም ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅ የሆኑ ሰዎች ያዩታል። እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣው እና በኮጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቢዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመንፈግ ብልሽቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችም ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካቹ ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘው። ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይሄ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙሃን መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ደጋግመን እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያስታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው፣ ደራሲና ተደራሲ ብቻ ነው ያለው እና አያሲ የመጉደሉ ነገር ይመስለኛል። እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አክት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ 5 ሊሆን ይችላል ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር፣ ግን እንደው በአመት አራት ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ውይይት መፍጠር አጀንዳ ማድረግ ያስፈልጋል። አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራ እና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ፣ ግን ችግሩ እንዴት ይቀረፋል የሚለው በቃ ከስር ከመሰረቱ ይህንን ነገር እየተከታተለ የሚሰራ እንዳልኩ የአያ ሲሁ ወገን ጎሎታል ብዬ ነው ማስበው።
እንደ ዩቲዩብ እና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት እጸዞችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማዋዬ ነውን አመሰግናለሁ። ወጣት አፍሪካውያን መሪዎችን በየዓመቱ የሚያሰባስበው የማንዴላ ዋሽንግተን የጉድኝት ጉባኤ ከሰሞኑ በዋሽንግተን ዲሲ ተካሂደዋል። በዘንድሮ መርሃ ግብር ከ20 በላይ ኢትዮጵያውያን ተሳትፈዋል። ከተወሰኑት ጋር ያደረግነው ቆይታ በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ የተሰማራችው ዶክተር ህሊና የሀሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የምታከናውናቸው ህብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አስተናጅ ተቋም ወደ 1000 ከሚጠጉት የዘንድሮ ተሳታፊዎች መካከል አንዱ አድርጎ መርጧታል።
ስራዬ ጠቅላላ ሐኪም ነኝ እና የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። እዛ የምሰራው የጽንስና ማህፀን ክፍል ውስጥ ነው። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለሁ። አንዱም ምንድን ነው በሴክሹዋል ፕሮዳክቲቭ ሀዝ ነው የምሰራው። እሱ ላይ አንዳንዴ ቪዲዮዎችን የኔ ሀዝ አለ። የኔ ሀዝ ማለት ዲጂታል ፌምቴክ ካምፓኒ ነው። እዛ ላይ ቪዲዮዎችን ስክሪፕቶችን ፕሮቫይድ አደርጋለሁ እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። ሶ ብዙ የሚሰሩበት ዘርፎች አሉ፣ ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው 6 ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን 6ቱን ወር እዛ ውስጥ እየቆየች እንዲሁም የተለያዩ ድጋፎች የስሞል ቢዝነስ ትሬኒንግ ሊሆን ይችላል፣ የተለያዩ ነገሮች። እዛ ምንድን ማድረገው እኔ ለህጻናቶቹ እና ለእናቶቹ ሜዲካል ቼክአፕ እሰጣለሁ እና አንዳንድ ነገሮችን ምክር እሰጣለሁ ማለት ነው።
ከስልጠናው ጎን ለጎን ከሌሎች የአፍሪካውያን ወጣቶች ጋር ሀሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል።
አንዱ ፕሮጀክት ምንድን ነው የሴክሹዋል ፕሮዳክቲቭ ሄልዝ እንትን ለመስጠት ነው ማለት ኤጁኬሽኑን ለመስጠት እስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይህንን ለመስጠት ነው፣ ይህንን ኤጁኬሽን ለመስጠት። ስለዚህ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቅዳሜ ክፍት ነው የሚሆኑት፣ እነሱን በመጠቀም ለእነሱ ምክሮችን ለመስጠት እንዲያውቁ ለማድረግ እና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለእነሱ ለማሳየት ነው።
በአሶሳ ዩኒቨርሲቲ ውስጥ የሕግ መምህር እንዲሁም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ የሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርጓል። ስለነበረው ቆይታ ሀሳቡን አጋርቶናል።
እኔ የተመደብኩት በሲቪክ ኤንጌጅመንት በሚባል ትራክ ነው። ሲቪክ ኤንጌጅመንት ቤዚካሊ ምንድን ነው? እንዴት የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ የሚለውን ነው እና በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይቼዋለሁ። የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥምረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አግኝተናል እና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም ምንማራቸው የአመራር ክህሎት ምናሳድግበት የሚሰጡ ክፍሎች ወይም ደግሞ ኮርሶች ነበሩ። እሱንም ስንወስድ ነበረ። ሶ ጥሩ የአቅም ግንባታ ስልጠና ነው ብዬ ነው ማየው።
አቤኒዘር ፈለቀ ኒውዮርክ በሚገኘው ሲራኩዝ ዩኒቨርሲቲ ውስጥ በሕዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ ቆየ። ሌላኛው ኢትዮጵያዊ ነው። በዩኒቨርሲቲው ከተመደቡት መካከል በአነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል።
ደስ ብሎኛል፣ ምክንያቱም ከኢትዮጵያ እኔ ብቻ ነበርኩ ይህንን ንግግር የኢግናይት ቶክ ያደረግኩት። ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጀኔሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለግን። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አድርገን የራሳችን ደግሞ ኮንትሪቢሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር።
ኢትዮጵያ ውስጥ በህዝብ ግንኙነትና ልዩ ስልጣን አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለጨመሩት መልካም ነገር ቀጣዩን ብሏል።
በጣም ኮርስ አሰጣጡ፣ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። ስፔሻሊ ስለ ሊደርሽፕ ስናወራ ብዙ የሊደርሽፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሽፕ ነው። ሶ ኤቲካል ሊደርሽፕ ላይ ጋቨርነንስ ላይ እና ፖሊሲ እና አናሊሲስ እና ዲሲዥን ሜኪንግ ላይ በጣም ብዙ ጥሩ የሆኑ ግብዓቶች አግኝቼበታለሁ፣ ኮኔክሽን ፈጥሬበታለሁ።
ዘንድሮ በመርሃ ግብር ውስጥ ከታቀፉ ከ20 በላይ ኢትዮጵያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፉ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል።
አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ፣ ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከእነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሲራኪውስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ ዓመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለሁ ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በመሰራባቸው ድርጅቶች ላይ ይህንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው።
የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ 10ኛ ዓመቱን ዘንድሮ ላይ የደፈነውና በአሜሪካ ውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው በተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ደህና ደሩ። Thank you.